Gambino VOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። ሳብ አርገው እያለች ነው ጽዮን ግርማ። አስገባቸው። መስታወት አረጋውም እዚህ ጋቢና ከጎኔ ቁጭ ብላለች።
ሰላም እንደምናመሻችሁ። የዛሬ ምሽቱ የጋቢና ቪኦኤ የመወያያ ጉዳያችን የአንደኛ ደረጃ ትምህርት ሽፋንና ጥራት በኢትዮጵያ ገጠር አካባቢዎች ምን ይመስላል እንወያያለን።
አሁን በኢትዮጵያ የመጀመሪያ ደረጃ ትምህርት በበቂ ሁኔታ መዳረሱን፣ ትምህርት ቤት ያልተከፈተበት መንደር ፈልጎ ለማግኘት አስቸጋሪ መሆኑን፣ ይህንን በተመለከተ ጥናት ያጠኑ ዓለም አቀፍ ተቋማት ሳይቀሩ ምስክርነት ሰጥተዋል። ጥራቱስ?
እዚህ በጣም ከባድ ነው። ሙቀቱ ነው ችግሩ። ወንበሩ ራሱ ብረት ነው። የተቀመጡበት ወንበር እያቃጠላቸው ብድግ ነው የሚሉ።
አለምነሽ አሌ በደቡብና ሰሜን ጎንደር የገጠር አካባቢዎች ላለፉት 4 ዓመታት ስታስተምር ቆይታለች። የዛሬ የጋቢና ጉዞ ወደ አፋርም ይወስደናል።
ከአሁን እንኳን ሲ ትምህርት ይማራልም ረበት ራሱ በጣም ራሱ ችግር ውስጥ ነው ያለው። ከረሃቡ ጋር በጣም ከፍተኛ ችግር አለ።
መምህር መሐመድ ዑመር ከአሳይታ። ሰላም አሳይታ፣ እንዴት ናችሁ? አሳይታ አካባቢ በሚገኝ አንድ የመጀመሪያ ደረጃ ትምህርት ቤት ያስተምራል። የትምህርት ጥራትን በተመለከተ ባለሙያም እናሳፍራለን።
ጥራቱን በተመለከተ ከሚታሰበው በታች እንደሆነና የጥራት ችግር እንዳለበት ጥናቱ ያሳየው።
ፕሮፌሰር ማስረሻ ፈጠነ የኢትዮጵያ ሳይንስ አካዳሚ ዋና ዳይሬክተር ናቸው። አካዳሚው የአንደኛ ደረጃ ትምህርትን አስመልክቶ ስለ አጠናው ጥናት ማብራሪያ ይሰጣሉ። እናንተ አድማጮቻችን በማህበራዊ ሚዲያ ፌስቡክ ላይ ይህንኑ የውይይት ርዕስ አስመልክቶ የሰጣችኋቸው አስተያየቶችም ዛሬ ይቀርባሉ።
ሁሉንም ከዝግጅታችን ታገኛላችሁ። በዚች አሪፍ ታክሲ ተሳፈሩ። ጋቢና ቪኦኤ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
እንደምናመሻችሁ። ለምሽቱ አጠር ያሉ ዜናዎች ጽዮን ግርማ ነኝ። የሮማ ካቶሊክ ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት ፍራንሲስ ኢራን ያሉትን መካከለኛ ምስራቅ ሰላም ለማውረድ የአሸባሪነት መስፋፋትንና የመሳሪያዎች ሽግግርን ለማቆም እንድትጠቀምበት ጥሪ አቅርበዋል። ይህ ለኢራን ወሳኝ ሚና ነው ብለዋል። ርዕሰ ሊቃነ ጳጳሳቱ ጥሪውን ያቀረቡት ከኢራኑ ፕሬዚዳንት ሐሰን ሩሃኒ ጋር ዛሬ በቫቲካን ለ40 ደቂቃዎች ያህል ዝግ ስብሰባ ባካሄዱበት ወቅት ነው። ከስብሰባው በኋላ የወጣ የቫቲካን መግለጫ እንዳስረዳው ኢራን በመካከለኛ ምስራቅ ፖለቲካዊ መፍትሄ ለመፈለግ በተለይም አሸባሪነትንና የመሳሪያ ሽግግርን ለማቆም የሚኖራት ጠቃሚ ሚና ስላለው ጉዳይ አንስቷል። ርዕሰ ሊቃነ ጳጳሳቱ ከተመረጡበት ከ3 ዓመት በፊት ጊዜ አንስቶ ግጭቶችን ለመፍታት በሚያስችለው ተመራጭ መንገድ መነጋገርና ሽምግልና ነው በሚለው ነጥብ ላይ ጫና ሲያደርጉ ቆይተዋል። እንደ አውሮፓውያን አቆጣጠር ከ1999 ዓ.ም ወዲህ ርዕሰ ሊቃነ ጳጳሳትና የኢራን መሪ በቫቲካን ተገናኝተው ሲነጋገሩ ለመጀመሪያ ጊዜ ነው። አንድ የኢራን መሪ ቫቲካንን ሲጎበኝ ደግሞ ለ20 ዓመታት በሚጠጋ ጊዜ ውስጥ ይህ የመጀመሪያው ነው። ሩሃኒ በኢጣሊያ በፈረንሳይ የ4 ቀናት ጉብኝት ያካሄዱት ከ6 አገሮች ጋር የተደረገው የኒውክሌር ስምምነት ከተተገበረ ወዲህ ከቀድሞ አጋሮች ጋር የምታደርገው ጥረት አካል ተደርጎ ታይቷል። በብሩንዲያውያን መካከል የሚካሄደውን ንግግር ለማስተባበር ከደቡብ አፍሪካ የሚቀርብ ማንኛውም አይነት ሀሳብ በበጎ መንፈስ እንደሚቀበል የብሩንዲ መንግስት ገልጿል። ከደቡብ አፍሪካ የቀረበ ኦፊሳላዊ ሀሳብ ባይኖርም ሀሳቡ ከቀረበ የአገሪቱ መንግስት እንደሚቀበለው የውጭ ጉዳይ ሚኒስትር አሊያን ናይትማው ተናግረዋል። እንደ አውሮፓውያን አቆጣጠር ከ1990ዎቹ መጨረሻ እስከ 2000ዎቹ የመጀመሪያ ዓመታት በነበረው ጊዜ ብሩንዲ ውስጥ በተካሄደው የሰላም ሂደት ደቡብ አፍሪካ ወሳኝ ሚና እንደተጫወተች የውጭ ጉዳይ ሚኒስትሩ አስገንዝበዋል። በመጨረሻም ከፍተኛው የማዕከላዊ አፍሪካ ሪፐብሊክ ፍርድ ቤት ባለፈው ወር የተካሄደውን የምክር ቤት ምርጫ ሰርዟል። 2 የቀድሞ ጠቅላይ ሚኒስትሮች ግን ለፕሬዝዳንትነት የማጣሪያ ምርጫ እንደሚወዳደሩ አድርጓል። አድማጮች፣ ለሰዓቱ ያያዝኳቸው አጠር ያሉ ዜናዎች በዚሁ አበቁ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ።
ጋቢና ቪኦኤ
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማግዜርና
መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር
በኢትዮጵያ የመጀመሪያ ደረጃ ትምህርትን በገጠር አካባቢዎች ለማዳረስ ማህበረሰቡና መንግስት ብዙ ሰርተዋል። ስኬቶች መገኘታቸውን ዓለም አቀፍ ተቋማትም ጭምር ይመሰክራሉ።
አዎ፣ የትምህርት ሚኒስቴር በቅርቡ ባወጣው ሪፖርትም እድሜያቸው ከ7 እስከ 14 ዓመት ከሚደርስ ታዳጊዎች መካከል 95 ከመቶ የሚሆኑት የመጀመሪያ ደረጃ የትምህርት እድል አግኝተዋል። እንዲሁም ትምህርት ቤት ለመግባት ትክክለኛ እድሜ ላይ የሚገኙ እድሜያቸው 7 ዓመት ከሆናቸው ታዳጊዎች ውስጥ 86 ከመቶ የሚሆኑት ትምህርት ቤት የመግባት እድል አግኝተዋል። እሰየው የሚያሰኙ እድገቶች ናቸው።
በሌላ በኩል ሌሎች ምሁራንና የኢትዮጵያ የትምህርት ጥራት ጉዳይ ሲነሳ አስተያየታቸውን የሚሰጡ አካላት በኢትዮጵያ ትምህርት በቁጥር ደረጃ ቢዳረስም ጥራቱ ግን አጠያያቂ እንደሆነ ይናገራሉ።
ለዚህ በርካታ ምክንያቶች ይጠቀሳሉ። በእርግጥ ማንኛውም አይነት አገልግሎት ሲስፋፋ አስቀድሞ የሚጓደለው ጥራት ነው። በቂ የትምህርት መገልገያ ቁሶች አለመሟላት፣ የመምህራን ስልጠና፣ የቤተሰብ ገቢ ወዘተ። ይህንን ጉዳይ በተመለከተ ጽዮን ግርማ አለምነሻሌ የተባለች በደቡብና ሰሜን ጎንደር ሁለት የተለያዩ ትምህርት ቤቶች ውስጥ የማስተማር ልምድ ያላት መምህር አነጋግራ የሚከተለውን ዘገባ ሰርታለች።
በገጠሪቱ አካባቢ ያለው የአንደኛ ደረጃ ትምህርት አሰጣጥ ሂደት ምን ይመስላል በሚል መምህራንን አነጋግሬ ነበር። መምህርት አለምነሻሌ በ2004 ዓ.ም ነው የመምህርነት ሙያ ተቀላቀለችው። እስካሁን ባለው የማስተማር ቆይታዋ በደቡብ ጎንደር ህብረት በተባለ ትምህርት ቤትና በሰሜን ጎንደር በመተማ መንገድ ላይ ነጋዴ ባህር በተሰኘ ቦታ ማስተማሯን ገልጻልናለች። እርሷ ስላስተማረችበት ትምህርት ቤት ይዘት ስትናገር መጀመሪያ የማስተማር ስራ ስለጀመረችበት ህብረት ትምህርት ቤት ሁኔታ ታስረዳለች።
ገበሬዎች ራሳቸው አዋጣው ገንዘብ በማህበር ስለሰሩት ህብረት ትምህርት ቤት ነው ሰየሙት። ቤቷ ሳር ናቸው። ይህ ሳር ጎጆ ጎጆ የተማሪዎች የቄስ ተማሪ ቤት ነው ትመስል እና ተራራ ላይ ናት። ከተራራው ላይ ግድም 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 ያሉ ናቸው። አካ ነው ሳሩ፣ መንገዱ መከራ ነው። በዛ ላይ የትምህርት ቤት ደግሞ ብዙም የተሟላ ማሰሪያ ላይ አይኖርም።
በዚህ ትምህርት ቤት በማስተማር በነበራት ቆይታ ተማሪዎች በአግባቡ ትምህርት ቤት እንደማይመጡ ትናገራለች።
ወላጆች አይሰዷቸውም። ከብት ነው የሚጠብቁ፣ ፍየል ይጠብቃሉ። ብዙ ተማሪ ተሳካ ይመጣ በሳምንት አንዴ፣ በሁለት ሳምንት አንዴ ነው የሚመጡ።
አንዳንድ ቤተሰብ ልጆቹ ተምረው ቁም ነገር ላይ ይደርሳሉ የሚል እምነት ስለሌለው ልጆቹን ትምህርት ቤት ለመላክ ፍላጎት እንደሌለው የምትናገረው አለምነሽ፣ ሌላው ልጆቹ ወደ ትምህርት ቤት እንዳይመጡ የሚያደርጋቸው የቦታው ርቀትና የትምህርት ቤቱ ምቹ አለመሆን እንደሆነ ትናገራለች።
እንዳይመጡ የሚያደርጋቸው አንደኛ የቦታው ሁኔታ በጣም ተራራ ነው፣ መንገድ ነው፣ ውሃ የለውም፣ ውጣ ውረድ ያለው ስለሆነ እንደውም ሲረፍድባቸው ጠዋት ሂዱ ተብሎ ትምህርት ቤት መንገዱ ተራራ ስለሆነ ይመጡና መንገድ ላይ ቁጭ ብለው ውለሃ ጥለው ተመልሰው ይሄዳሉ።
አለምነሽ ሁለተኛ ወደ አስተማረችበት ሰሜን ጎንደር ነጋዴ ባህር ስለተባለው ትምህርት ቤት ስትገልጽ
መጀመሪያ ላይ መስከረም ላይ ብዙ ተማሪዎች ይመዘገባሉ። ከተመዘገቡ በኋላ ግን ሰሊጣ እርሻ ምናምን ሄዱና በራህ ይሄዳሉ። መቼ ላይ የሚመጡ በራ የሄዱ ልጆች ህዳር ላይ ወይም ታህሳስ ማለቂያ ነው የሚመጡት፣ አጭደው ምናምን ሸክፈው ማለት ነው። ስለዚህ የትምህርት አቀባበላቸው ዝቅተኛ ነው። በዛ ላይ ደግሞ ተከታታይ የሚመጡ ተማሪዎች ጥሩ አቀባበል የትምህርት አቀባበላላቸው፣ ግን መጣ ጎበዝ ተማሪ ነው የምንለው ወይም ተከታትሎ መጣ ከትምህርት ቀኖች ከአምስቱ ቀኖች ሶስት ቀን ነው የሚመጣ። በቃ ከዛ በላይ አይመጣም ተማሪ።
እዚህ አካባቢ ያለው የተማሪዎች ትምህርት አቀባበል እና የትምህርት መርጃ መሳሪያን በተመለከተ ቀደም ሲል ታስተምርበት ከነበረው የተሻለ እንደሆነ የምትናገረው መምህርቷ ችግሩ የአካባቢው ከፍተኛ ሙቀት እንደሆነ ትገልጻለች።
እዚህ በጣም ከባድ ነው፣ ሙቀቱ ነው ችግሩ። ወንበሩ ራሱ ብረት ነው። የተቀመጡበት ወንበር እያቃጠላቸው ብድግ ብድግ ነው የሚሉ። እረፍት ላይ ሲደወል 15 ደቂቃ ወንዝ ቅርብ አለ። ከዛ ዲ ተዘፍቀው አነ ልብሳቸው ይመጣሉ። ቁጭ ሲሉ ወዲያው በ15 ደቂቃ ይደርቃል ብረቱ ማለት ነው። እና ብድግ ቁጭ ነው። የሙቀት ጫና ስለሆነ እዚህ ላይ ቀኑንም ያው እስከ 6 ሰዓት እስከምድረስ ሲንሰፈሰፉ ነው ሙቀት ስላለ እንቅልፍ ይዛቸዋል። ቬንትሌተርም በየክላሱ አንዳንድ አልፎ ለህፃኖች ከአንድ እስከ አራት ላሉት ቬንትሌተር ተዘጋጀ። ከአምስት ከስምንት ላሉት ግን ምን ማድረግ አይቻልም። እኛ ራስ ቁመን ማስተማር የማንችልበት ሁኔታ ናለ። በጣም ሙቀት ቾክን ይዘን እንደዚህ ቁመን መጻፍ አንችልም። ሙቀት ነው፣ ሀሩር ነው የሚወርደው።
ተማሪዎቹ የሚማሩት ከበርካታ ችግር ጋር በመሆኑ አመቱ መጨረሻ ላይ ያብዛኞቹ ተማሪዎች ውጤት እጅግ በጣም አነስተኛ እንደሆነም ስማቸውን እንኳን በሚገባ መጻፍ የማይችሉ ተማሪዎች እንደሆኑ ትናገራለች። ነገር ግን አመቱ መጨረሻ ላይ እንዲያልፉ የሚፈልጉ ተማሪዎች ቁጥር ስላለ ያንን አሟልተው ማሳለፍ እንዳለባቸው ትገልጻለች።
ቻሌኒ 60 ተማሪዎች ነበሩኝ። ከ60 ተማሪዎች እኔ 10 ተማሪዎች እያለሁ ሌሎችን በቅቷል ማለት አይደለም አልበቁም። ግን ከዛ አልበቁም ብዬ ብሰጣት እርሰ መምሯ ቢበቃን በይበቃን አንዳንድ ጥያቄ ስጠይቅ የሚመልስ ከሆነ ማንበብ መጻፍ ማስላት ሶስቶችን ነገር ከቻለ በቂ ነው። ለምን ይህን ያህል አልበቃም ተብዬን እንዳልገመግም ውጤት መሙላት ትችላለች፣ ሞልተሽ ማምጣት ትችላለች። 10 ተማሪ ለምን ጣልሽ ብላ ተማሪ ቀንሼ 8 ተማሪ ሰጥቻታለሁ።
ስሜ ልንገራችሁ ስሜ ማነው?
ጋቢና ቪኦኤ ከአሜሪካ ድምጽ በአጭር ሞገድ ታገኙናላችሁ። ጣቢያችሁን በ6080 እና በ15580 አስተካክላችሁ ከምሽቱ 1 ሰዓት ተኩል እስከ 2 ሰዓት ጠብቁን። በመካከለኛ ሞገድም በ1431 ከምሽቱ 1 ሰዓት ጀምሮ እንገናኛለን።
የጋቢና ጉዟችን መስታወት አሁን በኮረኮንች ልንጓዝ ስለሆነ ቀበቶሽን ጠበቅ አድርጊ። በወልዲያ በኩል የሚሌ ወንዝን ተሻግሮ ወደ አሳይታ ይሆናል።
አዎ፣ አብዛኛዎቹ የአፋር ክልል ነዋሪዎች ከቦታ ቦታ የሚዘዋወሩ አርብቶ አደር በመሆናቸው አካባቢው በቀላሉ በድርቅ የሚጠቃ በመሆኑ አብዛኛውን ጊዜ ረሃብ በማስተናገዳቸውና በተለያዩ ምክንያቶች በዚያ አካባቢ ያለው የአንደኛ ደረጃ ትምህርት ጥራት ሁሌም ጥያቄ ውስጥ ይገባል።
አዎ፣ ጽዮን ግርማ በአፋር ክልል አሳይታ ከተማ አካባቢ ያለውን ሁኔታ እንዲያስረዳት መምህር መሐመድ ዑመርን አነጋግራለች።
በጣም አመሰግናለሁ መምህር መሐመድ ዑመር። አሁን አንተ የምታስተምርበት አፋር ክልል አሳይታ አካባቢ በርካታዎቹ ነዋሪዎች አርብቶ አደር በመሆናቸው ተዘዋውረው እንደሚኖሩ ይታወቃል። እና የማስተማር ሂደቱ እንዴት ነው የሚከናወነው?
ካለሁበት አካባቢ ወደ ታች ያሉት በአማራጭ ነው የሚማሩት። እዚህ ጋር አንድ ትምህርት ቤት ይኖረው፣ ከዛ ወደ ሁለተኛ ቀጥታ እነዚህ ህብረተሰቡ ሲንቀሳቀስ ከህብረቱ ጋር አብሮ የሚንቀሳቀስ መምህር ተመድቦላቸው የሚንቀሳቀሱ አሉ። ሌላ ደግሞ እንደ ከአማራጭ ውጭ ደግሞ መደበኛ ትምህርት ቤት ከ1-8 ወይም ከ1-4 የሚማሩበት ትምህርት ቤት አለ። አሁን እዛ ውስጥ ነው የሚያስተምረው። እዛ አሁን ህብረተሰቡ ጋር ተቀማጭ ነው አብዛኛውን ጊዜ እዛ ያለው ማህበረሰብ። ክረምት ነው ወደ ሌላ ቦታ የሚዘዋወሩ። አሁን እነሱ በዚህ በአርብቶ አደርነት ስንቀሳቀሰው በቤተሰብ ውስጥ ከትላልቅ ሰዎች ከብት በደምና ፍየሎችን ለማሰማራት ሲሄዱ፣ ህጻናትን ደግሞ ወደ ትምህርት ቤት አብዛኛውን ጊዜ የመላኩ አዝማሚያ አለ ከማህበረሰቡ ውስጥ።
መደበኛ ትምህርት ቤቶቹ እንዴት ነው የሚሰሩት? ይዞታቸው ምን ይመስላል?
ከቤቱ መጀመሪያ የሚሰራው በባህር ዛፍ እንጨቶች ነው እና ከላይ በቆርቆሮ ማለት ነው ለስሮ የሚሰራ ነው። ወንበሮች ደግሞ አስፈላጊው ነው ከተገኘ በድንጋይ ላይ የሚቀመጥ ተማሪ ይኖራል። የወንበሮቹ እጥረት ማለት ነው። ግድግዳውም በጭቃግርስ አንዳንድ የሚመታለ ያለበለዚያ በባህር ዛፉ ብቻውን አየር እየወቀጠ የሚማሩም አሉ። ከላይ ጣራው ደግሞ አንዳንዴ ንፋስ መጥቶ ገልቦት ከላይ በቃ ውስጡ ፀሐያም በጫራ ላይ የሚማሩም አሉ። በዚህ አይነት ሁኔታ እኔ ጋ አሁን ሁለት ብሎኮቹ በዚህ አይነት ሁኔታ ነው ያሉት። እኛ ጋር
ተማሪዎቹ ትምህርት ቤት ይመጣሉ፣ ትምህርት በአግባቡ ይከታተላሉ።
አሁን እንኳን ሲ ትምህርት ይማራልም ያረበት ራሱ በጣም በራሱ ችግር ውስጥ ነው ያለው። አሁን ከረሃቡ ጋር በጣም ከፍተኛ ችግር አለ። አሁን ድርቅ ከፍት በጣም በከፍተኛ ሁኔታ እንትን ስላለ ማለት ነው የትምህርት ቤቱ ላይ የሚማሩ ተማሪዎች ራሱ ቁጥራቸው በጣም ቀንሷል። ድሮ ከሲማሩ ከነበሩት አይደለም አዲስ የሚገቡትም የለውም።
ከረሃቡ ሌላ መሰረታዊ ችግር የሚባሉት ምንድን ናቸው?
መሰረታዊ ችግር ክብሎ ከሚቆጠሩት ረሃብ አንደኛ ነው። ሁለተኛ የምግብ አቅርቦትና እንደዚህ ያለ አይደለ እና ሁለተኛ የትምህርት ማቴሪያል ሽፋን ማለት ነው የመማሪያ ማቴሪያሎቻቸው ይማሉላቸው ብዙ ቤተሰብ ያለው ቤተሰቦች ምናምን ያለ አይደል፣ በቤተሰብ ውስጥ 3-4 ልጅ ያለው ሰው አሁን ሄዶ ዶክተር የመግዛት ፍቅንትን ላይኖረው ይችላል፣ አቅሙ ላይኖረው ይችላል። እንደዚህ ያሉ ችግሮች አሉ። ጤና አለ ደግሞ የጤና ችግር ማለት ነው። አዎ፣ ከፍተኛ ወረርሽኝ ምናምን ከተከሰተ ተጠቂዎቹ እነሱ ናቸው።
የትምህርት ውጤታቸውስ ምን ይመስላል? ተማሪዎቹን በኮታ የምታሳልፉበት አሰራር አለ?
አሁን እያስቸገረን ያለው ያ ነው። ኖርማሊ ቢሰራ 15ቱ ካለፈ 15ቱ ወላጅ ነው በቃ። ግን ቢያንስ ልጆቹ እንድማርባቸው ብለን የምንጥላቸው እኛ 1-5 ልጅ ነው የምንጥለው።
አመሰግናለሁ በጣም።
Hello Jigjiga, hello Goday, hello Qabri Dahar, hello Dagax Buur, hello Diridabe, hello Shinil. Gabina VOA, Gabina, Gabina, Gabina. Waxa dhageysanaysan Gabina VOA, Gabina, Gabina, Gabina. Aruf
ከምሽቱ 1:45 ሆኗል። የምትከታተሉት ጋቢና ቪኦኤ ነው። ከአፋር ወደ ኦሮሚያ ክልል ነው አሁን የምንሻገረው።
ወይዘሪት ፋሲካ ሙልጌታ ትባላለች። ኢንጂኒ በተባለች ከተማ በሚገኝ አንደኛ ደረጃ ትምህርት ቤት መምህር ናት። ከጽዮን ግርማ ጋር አጥር ያለ ቆይታ አድርጋለች።
ወይዘሪት ፋሲካ፣ አንቺ በምታስተምሪበት አካባቢ የተገነቡ ትምህርት ቤቶች አሰራራቸው ምን ይመስላል? ደረጃቸውን የጠበቁ ናቸው ማለት ይቻላል?
እኔ በምሰራበት አካባቢ በአብዛኛው ትምህርት ቤቶች ያው ስማቸው ከመለጠፉ ከሌ ትምህርት ቤት ከመባል የዘለለ ስታንዳርዱን ጠብቆ የተሰራ ትምህርት ቤት አለ ለማለት ያስቸግራል። ይህም እንደ ምሳሌነት ምጠቅስልሽ አንድ ክፍል የራሱ የሆነ መርጃ መሳሪያ፣ የራሱ የሆነ ማቴሪያል፣ የራሱ የሆነ መቀመጫ፣ መሟላት የሚገባቸው ነገሮች አሟልቶ ነው አንድ ክፍል ውስጥ ተማሪዎች መማር የሚገባቸው። ይሄ ባልተሟላበት ነው ተማሪ እየተማረ ያለው። በአንድ ዴስክ ላይ ሁለት ተማሪ መቀመጥ ሲቻል አራት ተማሪ የሚቀመጥበት ሁኔታ ነው ያለው። የክፍሉን አሰራር ብናይ ዳስ ላይ ዝም ብሎ ቆርቆሮ ነገር ታጥሮ ነው እንጂ ያው ጥራቱን የጠበቀ ትምህርት ቤት አለ ለማለት ያስቸግራል። ይህም እንግዲህ ያው በአካል መታችሁ ብታዩት እማኝ ትሆናላችሁ እናንተ።
የትምህርት አሰጣጡና ጥራቱንስ ምን ይመስላል?
ጥራት አለ ተብሎ አይታሰብም። በእኔ በኩል እንዳየሁት እየሰራሁበትም ስለነበረ ምክንያቱም ቁጥር ላይ ብቻ ነው ፎከስ የሚደረገው። ይህን ያህል ህዝብ የትምህርት እድሉን ሰጥተናል ከማለት ውጪ ጥራት ያለው ትምህርት በዛ አካባቢ አለ ብዬ አላስብም። እንደ ምሳሌ ልጠቅስ የምችለው ያው ስታንዳርድ አለው የራሱ የአንድ ክፍል ተማሪ መምህር ጥምርታ አለ። የክፍል ተማሪ ጥምርታ የሚል የተመደበ ቁጥር አለ። ግን ያንን ስታንዳርድ አሟልቶ አይደለም እየተሰራ ያለው። በአንድ ክፍል ውስጥ ለምሳሌ 1:50 የሚባል አካሄድ አለ። ግን 1:80 1:90 የሚሰጥበት ሁኔታ አለ። ቆመን እንኳን ስናስተምር ቦታ አግኝተን እንኳን የማንጽፍበት ዴስክ ስር ብላክቦርድ ስር መጥተው እስራችን እየተጋፋን እየገፋን ምን የምናስተምርበት ሁኔታ ነው ያለው እና ጥራት አለ ብለን አንጠብቅም።
ተማሪዎች በአግባቡ ትምህርታቸውን ይከታተላሉ? የማይከታተሉና የሚወድቁ ተማሪዎች ምን ይደረጋሉ?
ተማሪ ያቋርጣል፣ የሆነ ወቅት ላይ ይቀራል። ከአንድ ወር በላይ አቋርጦ የተማሪ ቅስቀሳ ተብሎ ይወጣል። አንድ ወርም አቋረጠ ሁለት ወርም አቋረጠ ያ ልጅ እንዲመለስ ነው የሚደረገው። ያ ደግሞ በትምህርት ጥራቱ ላይ ጫና እየፈጠረ ነው ያለው። ምክንያቱም በዛ ክፍል ደረጃ ማወቅ የሚገባውን የአንድ ወር የሁለት ወር የትምህርት ጊዜውን አቃጥሎ ይሄ ልጅ ከየቤቱ እየተሰበሰበ ና ተማርልኝ ተብሎ እየተለመነ ነው የሚመጣው። እንደውም አንዳንድ የሚሉት ነገር አለ። እሺ ፈቃደኛ ወይ ቀርተው ሂድ ወላጅ አምጣ ተብሎ አንድ መምህር ጠንካራ መምህር ወላጅ አምጣ ብሎ ወደ ቤቱ በሚሸኙበት ሰዓት ነገ ጠዋት ቤት ድረስ መተተለምነኝ የለም ወይ ብለው ጥለው የሚሄዱበት ሁኔታ አለ። ይህ ምንድን ነው እንግዲህ ከላይ የሚመጣው መመሪያ እነዚህ ልጆች መቅረት የለባቸውም፣ ይህን ያህል ጊዜ ቢቀሩም ተመልሰው የማካካሻ ክላስ ተሰጥቶ ትምህርታቸውን እንዲማሩ ይደረግ ነው የሚባለው። በዛ ክፍል ደረጃ ደግሞ እንዲወድቅ እንኳን ቢደረግ ተጠያቂ የሚሆነው በዛ ክፍል ያለው መምህር ነው፣ አብቃ ነው የሚባለው። ስለዚህ ላለመጠየቅ ምን ያደርጋል መምህሩ? የውሸት ማርክም ቢሆን ሞልቶ ክፍል እንዲያልፍ ያደርጋል። ይህ ደግሞ በትምህርት ጥራቱ ላይ ያው የሚያመጣው ተጽዕኖ የታወቀ ነው።
Sararan Gabina VOA
Shirin Gabina
Blashangul 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 Zagabina Zagabina Blashangul
የጋቢና ጉዟችን ይቀጥላል። አድማጮቻችን አስተያየቶቻችሁን መምህራን፣ ተማሪዎች ከያላችሁበት ሃሽታግ ጋቢና ቪኦኤን አት ቪኦኤ አምሃሪክን በመጠቀም እንድትልኩልን እንጋብዛለን። አሁን የምሽቱን የመጨረሻው ተሳፋሪ እንግዳችንን እናቅርብ። ፕሮፌሰር ማስረሻ ፈጠነ ይባላሉ። የኢትዮጵያ የሳይንስ አካዳሚ ዋና ዲሬክተር ናቸው። ተቋሙ የአንደኛ ደረጃን ትምህርት በተመለከተ ጥናት አጥንቶ ነበር። ይህ ጥናት ምን እንደነበርና ምን አይነት ውጤት ይዞ እንደተጠናቀቀ ጽዮን ግርማ ጠይቃቸዋለች።
አመሰግናለሁ ፕሮፌሰር ማስረሻ ፈጠነ። የኢትዮጵያ ሳይንስ አካዳሚ በኢትዮጵያ የመጀመሪያ ደረጃ ትምህርት ጥራትን ለማሻሻል እንዲረዳ በሚል አንድ ጥናት አስጠንቶ ነበርና እስቲ ጥናቱ እንዴት እንደተሰራ ይግለጹልኝ።
ጥናቱ እንግዲህ 3 ዓመት የሆነው ነው ከተጠና። አካዳሚው መጀመሪያ ካስጠናቸው ጥናቶች አንዱ ነው። አንደኛ ደረጃ ትምህርት ጥራት ላይ ጥና ጥናት ነው በአራት ክልሎች ኦሮሚያ፣ አማራ፣ በትግራይ ክልልና በደቡብ ህዝቦች ክልል በእያንዳንዱ አራት ትምህርት ቤቶች ተመርጠው በእነዚህ ትምህርት ቤቶች የተሰራ ጥናት ነው። በሁለት ደረጃ ነው የታየው። አንደኛ የአራተኛ ክፍል ተማሪዎችን በመውሰድ ሌላው ደግሞ የስምንተኛ ክፍል ተማሪዎችን በመውሰድ መምህራንን፣ ተማሪዎችን፣ የትምህርት አስተዳደር ውስጥ የሚሰሩትን እነሱን የተለያየ መንገድ በመጠየቅ ከእነሱ ጋራ ጠብ ያለ የትኩረት ውይይት በማካሄድ የጠና ጥናት ነው። ጥናቱ ያለበት ደረጃ ምንድን ነው? ችግሮች ካሉበት ደግሞ የችግሮቹ ምንጮች ምንድን ናቸው? ምን ሊደረግ ይገባል? በሚሉ ጉዳዮች ላይ ነው ያተኮረው ጥናት።
በጥናቱ መሰረት የትምህርት ጥራትን በተመለከተ ምን ውጤት ተገኘ?
ጥራቱን በተመለከተ ከሚታሰበው በታች እንደሆነና የጥራት ችግር እንዳለበት ጥናቱ ያሳየው። እርግጥ ይሄ ይታወቅ ነበር ከአሁን በፊትም። ለምሳሌ በአንድ ጥናት ላይ ከ2001 ፈረንጆቹ 2001 2004 እና 2008 ስምንተኛ ክፍል ከፈተና ከተቀመጡ ተማሪዎች ውስጥ ከመቶ አማካይ ያገኙት ውጤት እንዴት እየቀነሰ እንደመጣና በተለይ ደግሞ ማለፊያ ነው ከሚባለው ከ50% ያነሰ ሆኖ ስለተገኘ ለምሳሌ በ2001 41% ነበረ፣ በ2004 9.74% ነው፣ 2008 ከዛም ወርዶ 16% ነበር ማለፊያው 50 ሆኖ። እና ብዙ ምልክቶች አሉ ለጥራቱ ችግር።
ለጥራቱ መጓደል በጥናቱ ላይ የተዘረዘሩት ምክንያቶች ምን ምን ናቸው?
እንግዲህ በዘርፍ ማየት ይቻላል። አንደኛ በመምህራን በኩል ነው። በመምህራን በኩል የክህሎት ማነስ ችግር አለ። እሱ ዋና ሆኖ መምህራኑም ላይ ደግሞ የመነሳሳት እና ለማስተማሩ ያላቸው ፍላጎት ከፍተኛ አለመሆኑ፣ የመምህራኑ የዝግጅት ማነስ በመምህራን በኩል ያሉ ናቸው። ሌላው ደግሞ መምህራኑ ሊያስተምሩት ከሚችሉት ተማሪ ቁጥር ጋር ሲወዳደር በጣም ብዙ ቁጥር መኖሩም ራሱ ሌላው ችግር መሆኑ፣ ተማሪ ተኮር ዝግጅት አለማድረጋቸው እና ተከታታይ ግምገማ ለመስጠታቸው የደከሙ ተማሪዎችን ለማገዝ ጥረት አለማድረጋቸው፣ እንደዚሁም ደግሞ የመማሪያ መጽሐፍቱ ብዙ የተሟሉ አለመሆናቸው እና አንዳንዴ ከጊዜው ጋር የተመጣጠነ ይዘት አለመያዛቸው፣ እነዚህ እንግዲህ በመምህራን በኩል የታዩ ችግሮች ናቸው። ለጥራቱ ተማሪዎቹም ላይ ተመሳሳይ ችግር አለ። ምንድነው? መነሳሳት የላቸውም። የውድድር ስሜትም ከፍተኛ አይደለም። አዘውትሮ ከክፍል መቅረት፣ አቋርጦ መውጣት እና እንግዲህ የዝግጅት የፍላጎት ማነስ፣ ለትምህርት ያነሰ ዋጋ መስጠት፣ እነዚህ ተማሪዎች ላይ የታዩ ነገሮች ናቸው። ትምህርት ቤት አካባቢ የአመራሩም ችግር አንድ ችግር ነው። ብዙ ጊዜ የትምህርት አስተዳደር ውስጥ የሚሰሩ ሰዎች ቀጥታ ለትምህርቱ የሚሰጡት ጊዜ ትንሽ ነው። በኮሚቴ ስራ ከአካባቢው ጋር በሚያያዝ ስራ ይጠመዳሉ እና የአመራር ችግርም አለ። ቁጥጥር፣ የሱፐርቪዥን እጥረት አለ። እንደዚሁም ደግሞ ሊሟሉ የሚገባቸው የላቦራቶሪ ሁኔታዎች አለመኖር፣ የትምህርት ከባቢ ሁኔታው ጥሩ አለመሆን፣ ጽዳቱ፣ የማይስቡ ክፍሎች መሆናቸው፣ አንዳንድ ትምህርት ቤቶች ለምሳሌ ከቢዝነስ አካባቢዎች ጋር ቅርብ የሆኑ በዛ ተጽዕኖ ስር ሊወድቁ የሚችሉ መሆናቸው፣ የትምህርት ቤቶቹ የጽዳት ሁኔታ የሚስብ አለመሆኑ፣ ክፍሎቹ ለትምህርት የሚያመቹ አለመሆናቸው። ህብረተሰቡ ይህን ለመቀየር በተለይ በተጠኑት ትምህርት ቤቶች ውስጥ ያንን ያህል ከፍተኛ ጥረት አለማድረጉ፣ የመምህራን ክብርም እንዲህ የሚገባውን ያህል አለመሆኑ፣ ህብረተሰቡ ለትምህርት ቤቶች የሚያደርገው እርዳታ ትንሽ መሆኑ፣ እነዚህ ሁሉ አስተዋጽኦ አላቸው የሚለው ጥናቱ።
Alright, everybody out there, this is Gabina VOA. Gabina VOA. Everybody, cuenta! Cuenta! Mama! Cuenta! Mama!
Henok?
Abet, abet.
እንዲፈጥና ቤት ስትል ሰምቼ ማላቀም መቼም ያሳድግ ነው የሚባለው አይደለ?
አሜን። እንዲህ ያለ ምርቃት ደግሞ አሜን ተብሎ መቀበል ነው።
እሺ፣
አሁን የቀረን ከአድማጮቻችን የምንሰማበት ሰዓት ነው። የእናንተ መድረክ ነው። በፌስቡክ ሃሽታግ ጋቢና ቪኦኤ አት ቪኦኤ አምሃሪክ፣ በትዊተርም እንዲሁ አስተያየቶቻችሁን አድርሱን። በኢትዮጵያ የትምህርት ጥራት ዙሪያ ያልናችሁ እናንተም ገለጻችሁልን፣ ከእናንተ እንስማ።
በፌስቡክ ገጻችን መንግስታብ አላምረው የተባሉ አስተያየት ሰጪ፣ ወይ ጥራት! ዘጠነኛ ክፍል ደርሰው ስማቸውን የማይጽፉ ሞልተዋል። ማብቃትና ማሳለፍ የሚለው አካሄድ ጉድ አምጥቷል። መምህራኑም ለማይጠቅም ኤፊሽንሲ መዋሸት ጀምረዋል። ማለትም ተማሪዎችን ያለ በቂ እውቀት ማሳለፍ ብቻ ተውት፣ ብዙ ነገር አለ።
የማታ እንጀራ ስጠኝ መሰለኝ የፌስቡክ ገጽ ስማቸው። መምህር ነኝ። ማን ያውራ የነበረ ማን ያርዳ የቀበረ አለ ያገሬ ሰው። መንግስት በአስገራሚ ሁኔታ የትምህርት ሽፋንን ማሳካት የቻለ ቢሆንም በጥራቱ ጉዳይ በዜሮ እያባዛው ሁሉንም ነገር አፈርድም ያብልቶታል። በሚገርም ሁኔታ አንድ የአስረኛ ክፍል ተማሪ ስሙን መጻፍ የማይችልበት ጊዜ ላይ ደርሰናል። መንግስትም በሽፋን ብቻ እየተኮፈሰ የጥራቱን ጉዳይ እንደ ግመል ሽንት የኋሊት እየነዳው ይገኛል።
አምባቸው በየነ የተባሉት ሌላው ተሳታፊያችን ደግሞ የትምህርት ጥራቱ አነጋጋሪ ቢሆንም ህጻናቶቹ በሀገሪቱ ትምህርትና ትምህርት ቤት መኖሩን ማወቃቸው መልካም ነው። ሌላው ቢቀር ማንበብና መጻፍ ማወቁም ተስፋ ነው፣ ለሚቀጥለው ትውልድም በር ከፋች ይሆናል ብለዋል። ሌላው ገብረስላሴ ጌታሁን የተባሉት ደግሞ ትምህርት ቤት በሁሉም ቀበሌ ተሰርተዋል፣ ተማሪዎችም እየተማሩ ነው። ተማሪዎች ከአንደኛ ክፍል ጀምረው ሳያጠኑ ነው የሚያሳልፏቸው። ጥራት የለም፣ ይዘገንናል።
መምህራን ሲጠየቁ ዝም ብላችሁ አሳልፉ እንደተባሉ ነው የሚመልሱት። አበራ ቶሎሳ የተባሉ ሌላው አስተያየት ሰጪ ደግሞ በመንግስት ትምህርት ቤቶች ውስጥ ከአንድ እስከ አራት ክፍል ውስጥ ተማሪዎች ማንበብና መጻፍ ላይ ልዩ ትኩረት ተሰጥቶ መሰራት አለበት ሲሉ ይመክራሉ። ላቃቸው ተክሌ ናቸው ሌላኛው አስተያየት ሰጫችን። እኔ ለገጠር ቅርብ ነኝ። 95% ትምህርት ተቋማትና መምህራን በየሰፈሩ ደርሰዋል። 95% ህጻናት ወደ ትምህርት ቤት አልገቡም። ጥራት የትምህርት ግብአት የለም ብለዋል።
ተሳታፊዎቻችንን ተሳፋሪዎቻችንን አስተያየት ሰጪዎቻችንን እናመሰግናለን። የጋቢና ቪኦኤ ዋና አላማችን እናንተን ማሳተፍ፣ ለእናንተ መድረክ መፍጠር ነው። ሐሳብ ማምጣት መወያየት ደግሞ የእናንተ ፋንታ ነው። እስቲ ለአድማጮቻችን ጥያቄን ሰንዝር። መስታወት፣ ዛሬ ምሽት የሰማችኋቸው ዝግጅቶች በቂ መረጃ አስጨብጠዋቸዋል? ሐሳቦቻችሁን አካፍሉን። ሃሽታግ ጋቢና ቪኦኤን ተጠቅማችሁ በፌስቡክና በትዊተር ተከተሉን። ተወያዩ፣ እንወያይ። የምሽቱ ዝግጅታችን እየተጠናቀቀ ነው።
አዎ፣ ስናስተናግዳችሁ ያመሸነው መስታወት አድራጋውና
ሄኖክ ሰማእግዜር ነን። የምሽቱን ዝግጅት ደግሞ አሳምራ ያሳካችልን ጽዮን ግርማ ናት። ጉዟችሁ የሰመረ ይሁን እያልን በዚህ ሙዚቃ እንሰናበታችሁ። መልካም ምሽት።
ተማር ልጄ ተማር ልጄ፣
ወገን ዘመድ የለኝ ሀብት የለኝም ከእጄ ድሩምድም
ካፍያ ነበር ትንሽ ጨለም ብሎ አባቴ ሲጠራኝ እያለና ቶሎ ምንም ሕፃን ብሆን ሚስጥሩ ባይገባኝ ዋ አባቴን ባውጥቶ አልቅሶ መከረኝ። እንዲህ ሲል መከረኝ፣ ተማር ልጄ ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጅ ስማይ ልጄ ለፀሐይ ነው ላስተማረ ሰው ግን ቀኑ ጨለማ ነው። ተማር ልጄ ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጅ ስማይ ልጄ ለፀሐይ ነው ላስተማረ ሰው ግን ቀኑ ጨለማ እያለ ሲመክረኝ እየተማረረ አይ ልጅነት። እኔ ግን ውሻዬን አቅፌ እጫወት ነበረ። ቢመክረኝ አልሰማው ብስጭቱ ባሰ። ስቶኝ ገባ ከቤት እያለቃቀለ። እንዲህ ሲል መከረኝ ግን ተማር ልጄ ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጅ ስማይ ልጄ ለፀሐይ ነው ላስተማረ ሰው ግን ቀኑ ጨለማ ነው። ተማር ልጄ ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጅ ስማይ ልጄ ለፀሐይ ነው ላስተማረ ሰው ግን ቀኑ ጨለማ ነው።
This program has come to you from the Voice of America, Washington.